ቤተኞቹ ተመልሰዋል። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ደንበኞች ናቸው። የውይይታችን ትኩረት በአግባቡና በማወቅ ለጥቅም ሲውል መጠነ ሰፊ አይነተኛና አዎንታዊ ሚና የሚጫወተው አንዳንዴም በተለይ የማህበራዊ መገናኛ ብዙሃኑን ከጨመርን አሁን አንዳንዴ እንዲህ እንዳሁኑ አሉታዊ ሚና ሲጫወት ማየት ብዙም ሩቅ አይሆንም። በመጪው የኢትዮጵያ የአገርና ሕዝብ ዕጣ መገናኛ ብዙሃኑ ሊጫወቱ ስለሚችሉት ሚና የአሜሪካ ድምጽ ለ2020 እና ከዚያም ባሻገር ስለሚያቀናበት አቅጣጫም እናወጋለን። በጋዜጠኞች የጠረጴዛ ዙሪያ ውይይታችን የአሜሪካ ድምጽ የአፍሪካ ዋና ክፍል ዲሬክተር አቶ ንጉሴ መንግሻና የአማርኛ ኦሮምኛና ትግርኛ ፕሮግራሞች መርሃይ ኤዲተር እንሳበላቸው እዚህ ስቱዲዮ ይገኛሉ። አቶ ንጉሴ ከዚህ ቀደም ቶሎ እናገኘህ ነበር፣ በብዙ ውይይቶቻችንም ተሳተፍ ነበር። ቆየት ብሎ አልካገኘንም።
ያውም አሁን ጋዜጠኛ ነህ ብለህ እዚህ ማቅረብ የቀረበኝ እኔ ስላከተኩት እኮ እዚህ አዲስ ወደ ቤት ሆነ ነውና
አዲስ አበባ ጋዜጠኛ ከተወህ ሆነ እድሜ ልክ ጋዜጠኛ
አዲስ አበባ ሄዳችሁ ጋዜጠኞቻችንና አሰልጥናችሁ ስትመጡ ድምጻችሁን ከረጅም ጊዜ በኋላ ያገኙ ይመስለኛል። ያን ሀልም አራክም በመግቢያ እንደጠቆምኩት አመቱን የተንተራሰ ነው ይሄ ውይይት። ሁለት ካላንደር ያለን ሰዎች ነንና አውሮፓውያኑ የቀን መቁጠሪያ 2020 የአዲስ አስርት መጀመሪያም ነው። 2020 ደግሞ የብርሃን የአይን ሐኪሞች የሚጠቀሙበትን የአንድን ሰው አጥርቶ የማየት ችሎታ ማሳያ ነውና 2020 አመቱም ይሄንኑ ተመስሏልና በዚሁ መንፈስ የመገናኛ ብዙሃኑን አቅም መገናኛ ብዙሃን ሊኖራቸው ከሚችል ሚና ጋራ ምን ያህል የተሳካ ነገር ይሰራል የሚለውን ምዘና ለማድረግ የኢትዮጵያ የመገናኛ ብዙሃን ምህዳር ምን ይመስላል፣ የአሜሪካን ድምጽ የዚህን ያዝነውን አመት ውጥን ትልሞችና አቅጣጫ በማየት ጣቢያው ከሚደርሳቸው አድማጮችና ተመልካቾች ዘንድ ሊጫወት ስለሚችለው ሚና እንነጋገር። አቶ ንጉሴ በተለይ አንተ በምትመራው የአፍሪካ ዋና ክፍል የተለያዩ ሀገሮችን ልምድ ጨምረህ ያለውን ሁኔታ ብንመለከት
እንዳልከው እኔ በምመራው ዲቪዥን ወይም በአፍሪካ ቋንቋዎች ዋናው ክፍል ብዬ ስራዬም ስለሆነ የሚመለከተኝ ከዚህ ክፍል ከአፍሪካ ክፍል ማለት ነው በድምሩ 17 ቋንቋዎች ነው የምናስተላልፈው፣ በሬዲዮ በቴሌቪዥን እና ሶሻል ሚዲያ ማለት ነው። ጠቅላላው ቪኦኤ በዓለም የሚያስተላልፈው በ45 በሚሆኑ ቋንቋዎች ነው። ከዛ 17ቱ ከዚህ ክፍል ከዚህ ከአፍሪካ ክፍል ከአፍሪካ ዲቪዥን ወይም ከአፍሪካ ክፍል ነው የሚመነጩት። እና በእውነት ይህን በነገር ላይ ሰውን እንኳን ለአዲሱ ዓመት አይደለም አደረሳችኋል የሚለው እንኳን ለሀያኛው አደረሳችሁ ነው የሚለው። ምክንያቱም እንዳልከው 2020 ደስ ትላለች፣ ጥሩ የተስተካከለ እይታም የሚገልጽ ቁጥሮች ስለሆኑ እንዳልከው ከአይን ሐኪሞች አንጻር በጣም ደስ ስለሚል እንኳን ለሀያኛው አደረሳችሁ ነው የሚለው። እና በዚህ ዓመት እኛ አሁን ከምትሰራው ሌላ ብዙ እቅዶች አሉ። አውሮፓውያን ዘመን አቆጣጠር በዚህ አዲሱ ዓመት ለምሳሌ አንዱ ትልቁ እቅዳችን የሀውሳ ሰርቪስ በየሳምንቱ 17 ሚሊዮን የሚሆን አድማጭ ያለው ነው፣ ትልቅ አድማጭ ያለው ፕሮግራም ነው። እና ስለዚህ እሱን የማስፋት እቅድ ነበረን፣ አሁን እያሰፋን ነው። ተጨማሪ ሰው ቀጥረንላቸዋል። ሬዲዮ ፕሮግራም ነበራቸው፣ 5 የተለያዩ ፕሮግራሞች ነበራቸው። እና እነሱም በሙሉ እያንዳንዳቸው ከአድማጮች ምርምር ጋር ኦዲየንስ ሰርቬይ ጋር
አድማጭ ምላሽ ገምግማቸው
እሱ ሁሉ ተገምግሞ ፕሮግራም ለውጥ አውጥተዋል። አዲስ ፕሮግራም ነው የፈጠሩት። ይህንም ሲያደርጉ ደግሞ የናይጄሪያ ህዝብ የኒጀር፣ ካሜሩን፣ ጋና እዛን አድማጭ ያላቸው ተረትረት ህይወቱ ጋር የተያያዘ ፕሮግራም ምንድን ነው የሚል በዛ መልክ ነው ፎርማቱን ያወጡት። እና በጣም ጥሩ ፕሮግራም ቴሌቪዥን በሳምንት አንድ ብቻ ነበረ የሚኖራቸው፣ አሁን ሳምንት ቀን ከሰኞ እስከ አርብ ቴሌቪዥን ይኖራቸዋል። ሶሻል ሚዲያ ቲምም እንዲሁ ሰው ኃይል እንዲሁ ሊያደርግ የተዘጋጀ ፕሮግራሙን ልክ ባልኩ አይነት ውይይት እያካሄደ ነው ፕሮግራሙ ለመለወጡ። ሰው ኃይል ከ100 ሚሊዮን በላይ ፖቴንሻል አለው አድማጫቸው እዛ ነው ያደርሱም። ግን ምስራቅ አፍሪካና ማዕከላዊ አፍሪካን ከወሰድ ወደ 100 ሚሊዮን የሚጠጋ ህዝብ
ብዙ ሀገሮች
ይናገራል ቋንቋ። ስለዚህ ትልቅ ፖቴንሻል አለ። በተለይ አሁን ዲያርሲ ኮንጎ ከዚህ ስዋሂሊ የሚነገም ያመስለ ነበር ብዙ አድማጭ አላቸው እዛ። ስለዚህ እነሱም ተመሳሳይ ለውጥ እያደረጉ ነው። ወደ ሆርን ኦፍ አፍሪካ አማርኛ፣ አፋን ኦሮሞ፣ ትግርኛ ሲመጣ ደግሞ ብዙ ውይይት አካሄዳቸው መሆናችሁ የለውጥ እቅድ አላችሁ የማስፋት እቅድ አላችሁ በቅርብ ጊዜ ውስጥ አማርኛም አፋሮም ትግርኛ ሰፍቶ ሬዲዮ ፕሮግራም ደግሞ ሶሻል ሚዲያውም እንዲሁ ብዙ ነገሮችን በሚያካትት መንገድ ተስፋፍቶ እንዲያውም ደግሞ የቴሌቪዥን ፕሮግራም በመጠኑ ቢሆን የምንጀምርበት እድል በዚህ ዓመት ይኖራል ብዬ ነው የማስበው። እነዚህ አጭር ከሆኑት እቅዶች ናቸው። ከዛ እንግዲህ ስለ እንግሊዝኛ ማውራት እችላለሁ፣ ስለ ኬንያ፣ ሩዋንዳ፣ ስለ ሶማሌ ማውራት እችላለሁ። ግን ቢያንስ እነዚህን ከወሰድ በዚህ ዓመት ያሉ ሰፋፊ እቅዶች ናቸው። ኢትዮጵያ ውስጥ ደግሞ የሚመጣው ምርጫ ኢትዮጵያ ውስጥ ብዙ ለውጦች የተካሄዱ ነው። ብዙ ፈተናዎችን ጎን ለጎን አሉ። ስለዚህ ይሄን በመረከተመው ይሄ ፕሮግራም ትልቅ አላማ ስላለው በጣም መስፋቱና ሁሉን ያካተተ ዝግጅት ለማሰም መቻሉ በጣም አስፈላጊ ነው። በዚህ ወቅት ወታደራዊ ወቅት
አገሩ ግሴ ተስፋ የሚሰጥ ጭምር ነው። በተለይ ደግሞ ኢትዮጵያ የሚከታተሉ አድማጮች ያን ተስፋም የሚይዙ ብዙም የሚጠብቁ ይመስለኛል። ተስፋባንቺስ በኩል አቶ ንግሴ እንደጀመረው የየክፍሉን ካየን በኋላ የኢትዮጵያን የመገናኛ ብዙሃን ምህዳርን ቃኛለን። ምንድነው አንቺስ የሚታየሽ?
እንግዲህ ይሄ እቅድ ከወጣ ወራት ሆኖታል። እንደምታቋሉ ለረጅም አመታት ከኛ ጋር የሰሩ ሁለት ባልደረቦቻችን አዲሱና ሰለሞን ጥረታ ከወጡ በኋላ ከዛም በፊት ደግሞ ቀደም ብሎ ሌላ ክፍት ቦታ ነበረ። ነኝስ ተሚሟሉ ተጨማሪ ሰዎች ተሚቀጠሩ ሲዘዋወር ነበር። አቶ ንጉሴ አጠገባችን ይገኛል ያረመኝ ይችላል። እና ፕሮግራሞቹ እያንዳንዳቸው አማርኛ በእጥፍ ሊጨምር፣ አፋን ኦሮሞ በእጥፍ ሊጨምር፣ እንዲሁም ትግርኛ በእጥፍ ሊጨምር፣ የጋቢና ፕሮግራማችንም ወጣቶች ላይ ከፍተኛ ትኩረት አድርጎ በእጥፍ ሊጨምር ነው እቅዱ። እና እቅዱ እንግዲህ በ2021 እንደሚሳካ እንተማመናለን። በተለይ የወጣቶች ፕሮግራም አብዛኛው የኢትዮጵያ ሕዝብ ወጣት ከመሆኑም የተነሳ በአሁኑ ጊዜ የሚካሄዱ ነገሮች ወይንም ጉዳዮች በሙሉ ከወጣቱ ጋር የተያያዙ ንቅናቄዎች እንደመኖራቸው መጠን ፕሮግራማችን በሚሰፋበት ጊዜ አውንታዊ ሚና ይጫወታል የሚል እቅድ ነው ያለን። አንተም እንደምታውቀው ሁላችንም ተባብረን ነው ከአቶ ንጉሴ ጋር ፕሮግራሙን እየነደፍን ያለ ነው። ሌላው እንግዲህ በናፍቆት የምንጠባበቀው ኢትዮጵያ ውስጥ ሊካሄድ የታቀደውን ስልጠና ነው። ባለፈው አመት በጣም ጥሩ የተሳካ ስልጠና አድርገናል ለጋዜጠኞቻችን በኢትዮጵያ ዙሪያ ላሉት። እና አሁንም ደግሞ ከምርጫ ጋር በተያያዘ የእርስ በርስ ግጭት ሲኖር አይበለው እግዚአብሔር እስከዛሬ ድረስ ያለውም እንዳለ ሆኖ ግጭት እንዴት ነው የሚዘገበው? ምርጫ ፍትሃዊና ሚዛናዊ መሆኑ እንዴት ነው የሚዘገበው? የሚሉትን ነገሮች ለጋዜጠኞቻችን እንዲሁም አቶ ንጉሴ እንዳለው ለመንግስትም ቢሆን ለሌሎች አገር ውስጥ ላሉት መገናኛ ብዙሃን ለመስጠት እቅድ አለ። እንግዲህ በፊታችን ያዚያ ወር
አዎ ቁጥራችን ትንሽ የተገደበ ሊሆን ይችላል። ምክንያቱም እኛ ከዚህ በፊት ሁለት አዲስ አበባ አንድ መቀሌ ነበር። አሁን ግን 14 የሚሆኑ ዘጋቢዎች ነው ያለን። እነሱ በሙሉ ይህን እድል ማግኘት አለባቸው። ከዛ ደግሞ ሜቢ ከአስር እስከ 15 ደግሞ ከመንግስትና ከነጻ ሚዲያ አውታሮች እድል
ስልጠና የመስራት
ያተፋለን። ስልጠናው በጣም አስፈላጊ እንደምታውቁት ይሄ ሙያ እንደማንኛውም ሙያ ሰው ሁልጊዜ እንደግማለሁ፣ እኔ ሐኪም ለመሆን ሄድም ትምህርት ቤት ማለለበት፣ አስተማሪ ለመሆን መሐንዲስ ለመሆን ትምህርት ቤት ማለለበት። ይሄም ሙያ ቀጥታ ትምህርት ይጠይቃል። ዛሬ እንደውም የሚያሳዝነው ሶሻል ሚዲያ መጥቶ ሁሉ ጋዜጠኛ ነው። አንዳንድ ጊዜ የፌስቡክን አምድ ስከፍተው የማላየው አይነት ጉድ የለም። አንዳንድ ጊዜ አመኛለሁ። ሁሉም ደግሞ ጋዜጠኛ ስትሆኝ ሙያውን ምስሉ ጊዜ ስትሰሪበት ሙያው ደግሞ ምን ላይ ተመስርቶ መስራት እንዳለበት ሀቅ ላይ ተመስርቶ ፌር በሆነ መንገድ ሚዛናዊ ትክክለኛ በሆነ መንገድ ሁለገብ በሆነ መንገድ መቅረብ ያለበትን ስነ ስርዓትና ተግባር ስለምታውቀው ያን ስትሰማ ያማል። እና በተቻለ መጠን ጋዜጠኞቻችን ሌላውን ስልጠና የምንሰጣቸው ማለት ነው በዚህ ረገድ የሰለጠኑ እንዲሆን በሶሻል ሚዲያ የፕሮግራም ዝግጅት ማቅረብ፣ በቴሌቪዥን በሬዲዮ ካሜራ ይዞ ሄዶ ቪዲዮ ማንሳት፣ ኤዲት ማድረግ፣ ያን ደግሞ ዌብሳይት ላይ ፖስት ማድረግ ወይንም እንዲወጣ ማድረግ፣ እነዚህ ሁሉ የተቀነባበሩ የተዘጋጁ ትምህርቶቻቸው የሚሰጡት። በነገራችን ላይ የዛሬ አመት ገደማ ከአመት በላይ ሆነው የናይጄሪያ ኢሌክሽን ፕሬዚዳንት ቡሃሪ ተመልሰው የተመረጡበት ምርጫ ሰነ ከማካሄዳቸው በፊት የዚህ አይነት ውይይት አንድ ቡድን አቡጃ ልኬ አሰልጥነዋል። እና የሚገርማቸውን ውጤቱ ኢሌክሽኑ በደንብ በሚገባ ነበረው ምርጫውን የተገደበቻ ነው። ፌስቡክ ብቻ ፌስቡክ ላይቭ ፌስቡክ ቀጥታ ስርጭት 123 የሚሆን ስርጭት ነው ያደረጉት። ከተለያዩ ከተሞች ነው
123
ስርጭቶች ላይቭ ፌስቡክ ያደረጉት በፌስቡክ ብቻ ነው። ከዛ የቴሌቪዥን ካቨሬጅ ነበረ፣ ዘገባ ነበረ፣ የሬዲዮ ዘገባ ነበራቸው ላይቭ። ከዛ እያንዳንዱን ተወዳዳሪ እጩ ተከታትለው ይዘግቡ ነበር። ራዲያቸው ሳይቆር ፕሮግራማቸውን ማስታወቅ ሳይቀር እነሱን ቴምሩ መማረቸው ሳይቀር ኢትዮጵያ ውስጥም ይሄን ነው ዱፕሊኬት እናደርገው።
አቶ ንጉሴ ምሳሌ የሚከተል በኃላፊነት አዘጋገብን አንስተሃል። ወዲሁም በኢትዮጵያ መጪ ጊዜ ምርጫ አለ። ቀኑ እየተቀያየረም ቢሆን አሁን በነሐሴ ወር እንደሚካሄድ ይጠበቃል። እኛ ደግሞ እንደ ዓለም አቀፍ መገናኛ ብዙሃን የአሜሪካን ሚሊዮች ባለም ዙሪያ ያሉ ዘገባዎችን ትኩስ ዜናዎችን እናቀርባለንና በዩናይትድ ስቴትስ ከፍተኛ ለውጦች ያሉበት ጊዜ ነው። ምርጫም በሚቀጥለው አንድ ዓመት ውስጥ ይካሄዳል። እነኚህ ሁሉ በብቃት መዘገብ ስልጣናውንም በቀጥታ ከመስጠቱ ባሻገር በሚሰራውም ስራ ሌሎች ባገር ውስጥ የሚታዩ ቅድም ያያቸውን ድክመቶች እንዲሽታሻሉም ተጽዕኖ ማድረግ እድል ይሰጣልና በስስ በኩል ምን ተስፋ ይታያል? በስራ ማሳየት በሚደረጉ ነገሮች ራሱ በኃላፊነት እንዴት እንደሚዘገብ በማሳየት
አንደኛ ጊዜ የሚዘገበው ዜና ሀቅ ላይ እውነታ ላይ ተመሰረተ መሆን አለበት። ያ ዜና ደግሞ ሚዛናዊ መሆን አለበት። ሌላ አቅጣጫ ያለው ወሬ ሊኖር ይችላል። ሌላ ስቴጅ ሊኖር ይችላል። ሌላ አይነት ሪአክሽን ከሌላ በኩል ሊኖር ይችላል። ስለዚህ ሁሉ አካቶ ማቅረብ በጣም አስፈላጊ ነው። አንድ ስሙ ከዛ በተረፈ ግን ጋዜጠኛው እኔ እና እናንተ እዚህ ውስጥ ጉዳይ የለም። ከመንግስት ጋር ማብረን ደጋፊዎች መሆን አንችልም። ከተቃዋሚ ጋር ደጋፊ መሆን አንችልም። የዚህ ብሔር ተሟጋች መሆን አንችልም። የዛኛው ብሔር ተቃዋሚ መሆን አንችልም። የዚህ ሃይማኖት ደጋፊ ያኝን ሃይማኖት ተቃዋሚ መሆን አንችልም። ጋዜጠኛ ሲባል ሊትራል የሆነ ግራውንድ ማለት ማዳላ ሆኖ መቆም አለበት ማለት ነው። አቋም የለኝም ለብሔር ያልቆረቆር ማለት አይደለም፣ ለሃይማኖት ያልቆረቆር ማለት አይደለም፣ ለሀገር ያልቆረቆር ማለት አይደለም። ስራ ላይ ግን ይህን ነጥብ አይችልም። የእኛ ታማኝነት ንጹህ ለሆነ ሀቅ ላይ ለተመርኮዘ ጋዜጠኛ የእኛ ታማኝነት መሆን አለበት። ለሚያደምጠን ህዝብ በፍጹም ያልተበረዘ ንጹህ የሆነ ሚዛናዊ ህዝብ ዜና አግኝቶ ትክክለኛ ፍርዱን ህዝቡ ሊሰጥ የማድረግ ችሎታ ነው ያለን። መሴንጀር ነው
እኮ አዘጋገብ ለህዝብም ክብር ነው፣ አመኔታ መስጠት ነው። በእኛ የተጀመረ ሳይሆን ራሱ መርሁ የነጻ ጋዜጣ መርህ የተመረኮዘው ህዝብ አዋቂ ነው፣ ህዝብ ይዳኛል፣ ህዝብ ያውቃል፣ ይወስናል በሚለው ላይ ነው የተመረኮዘው። እኛ ወስነን አይደለም ለህዝብ የምናቀርበው። ሁሉንም የተባለውን ነገር አጠናጥረን ለህዝብ እናቀርባለን። ህዝብ ዳኛ ነው።
ቅድም ለምሳሌ አሁን ለምሳሌ የአሜሪካን ኢሌክሽን አልከ በጣም ጥሩ ነው። እንደውም በጣም አሻሚ ብዙ ክርክር፣ እንደውም ፕሬዚዳንቱን አሁን ከስልጣን ላይ ለማውረድ ኢምፒችመንት፣ ፕሬዚዳንቱን ከስልጣን ማውረድ ፕሮሰስ ሴኔት ውስጥ ተካሄደ። ያን ሁሉ እንዘግባለን። ነው ሰሞኑን የምንሰማው ዴሞክራቶች የሚሉትን ነው። ከነገ ጀምሮ ሪፐብሊካኖች የሚሉት አቋም ይኖራል። ፕሬዚዳንቱ የሚደግፍ አቋም ይሆናል ብዬ የሚለው እሱን እኛ ሚዛናዊ በሆነ መንገድ ሚስተር ትራምፕ ፕሬዚዳንት ትራምፕ መብት የላቸውም እኛን ይህኔም ብቻ ቅቡ ማለት እሳቸውን እስካሁን ድረስ እየወቀሱ በፍርድ ከዚህ በፊት ጥፋት ተደርጓል እና መረጃ አለን ብለው ያቀርቡትን ዴሞክራቶች በሙሉ ስናቀርብ ነው የቆየ ነው። ሪፐብሊካኖችም ያደርጉት እንደዚህ ነው። ኢሌክሽኑ ሲመጣ ሪፐብሊካን የራሳቸው ጉባኤ አላቸው፣ ኮንቬንሽን። ዴሞክራቶች የራሳቸው ኮንቬንሽን አላቸው። እያንዳንዱ ቋንቋ ከዚህ ይወክላል፣ ሄዶ ይዘግባል። ዲቤት ይካሄዳል፣ ፕሬዚዳንት ደረጃ በቫይስ ፕሬዚዳንት ደረጃ ክርክር ይካሄዳል። እሱንም እንዲሁ ሳናደላ ትክክላዊ በሆነ መንገድ ነው ማቅረብ ያለብን። ኢትዮጵያ ውስጥ ሄደ ስንሰራ ከዚህ የተለየ ስራ ልንሰራ እንችላለን። የአሜሪካንም ስራ ደግሞ ጋዜጠኞች ነው። የኢትዮጵያ ጋዜጠኞች አይደለም፣ ፕሮግራማችን የአሜሪካ ድምፅ ጋዜጠኞች። በነገር ላይ ኢትዮጵያ ሄደን ስንሰራ ከዚህ የተለየ ስራ ታብቀናል። ሳናደላ ለመንግስት ሳንል፣ ለተቃዋሚ ሳንል፣ ለዚህ ብሔር ሳንል፣ ለዛ ብሔር ሳንል ትክክለኛ መሆን በሆነ መንገድ መስራት ነው ያለው።
አቶ ንጉሴ ዋናው ኮርኳሪ ቦታ ጋር ደርሰናል። ትዝታ ወደ አንቺ ልምጣና ተያያዥ ጥያቄዎችን ልወርወር። አንደኛ በመገናኛ ብዙሃን የሚቀርቡ የተዛቡና ኃላፊነት የጎደላቸው ዘገባዎች አብዛኛውም ሙያቸው ባልሆኑ ሰዎች ቀደም ብሎ አቶ ንጉሴ ያሳምማል ብሎታል። በእርግጥም የሚያሳምም በዘፈቀደ የሚነገር ነገር በማህበራዊ መገናኛ ብዙሃን በሰዎች ህይወት ላይ አደጋ ሲደቅንም ተመልክተናል። የመገናኛ ብዙሃኑን ይዞታ በመደበኛውም በማህበራዊ መገናኛውም ያለውን ሁኔታ በበኩል ስትገመግሚ፣ አድማጮች የጋዜጠኞች የጠረጴዛ ዙሪያ ውይይታችንን አልተቋጨም። ተከታዩን ክፍል ሁለት ላይ ያገኛሉ።